ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መጋቢት 24 ቀን 2011 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። መጋቢት 24 ቀን 1964 ዓ.ም የኢሃፓ መስራች ጉባኤ የተጀመረበት ቀን ነው። ከሰባት ቀናት ስብሰባን በኋላ ድርጅቱ እውን ሆኗል። ይህን በሚመለከት ያዘጋጀነውን ልዩ ፕሮግራም እናሰማለን። በማስከተልም የሹሙ ይዘት ቢከፍቱት ተልባ በሚል ርዕስ ታህሳስ 1 ቀን 2011 ዓ.ም ቀርቦ የነበረውን የፍኖተ ዴሞክራሲ ሀተታ አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። በቅድሚያ ዜና። የአዲስ አበባ ባላደራ ምክር ቤት ረቡዕ መጋቢት 25 ቀን ጋዜጣዊ መግለጫ የሚሰጥ መሆኑን አስታውቋል። ባለፈው እሁድ ምክር ቤቱ በራስ ሆቴል ውስጥ ለመስጠት አቅዶት የነበረው ጋዜጣዊ መግለጫ በፖሊስ በመከልከሉ ሳይካሄድ የቀረ መሆኑ የሚታወቅ ሲሆን ጋዜጣዊ መግለጫው እንዳይሰጥ ፖሊስ የከለከለው የእስክንድር ነጋን ደህንነት ለመጠበቅ ነው የሚል ካገዛዙ የተሰጠው ምክንያት ብዙዎችን ከማሳቅ አልፎ ያስቆጣ መሆኑ ለማወቅ ተችሏል። በለቱ የፖሊሶች ትኩረት ደህንነት መጠበቅ ሳይሆን የተጠሩትን ሁሉ ከሆቴሉ ማስወጣትና በአደባባይ መግለጫው እንዳይሰጥ መከልከል እንደነበር ማየት ተችሏል። አዲሱ ሹም በቅርቡ የባላደራ ምክር ቤት የተቋቋመው የመፈንቅለ መንግስት ሙከራ ለማድረግ ነው የሚሉ ውንጀላዎች በማስተጋባትና ቤተ መንግስት መጥቶ መግለጫ መስጠት ይችላል የሚለው ያገዛዙ መግለጫ ህዝብን ከመናቅ አልፎ አሳፋሪ ነው ተብሏል። የመቀሌ ከተማ ወደ ጎን ያለ አግባብና ያለ ህግ በመስፋቱ ምክንያት ከቀያቸው እንዲለቁ የተደረጉ በከተማዋ ዙሪያ የነበሩ በርካታ አርሶ አደሮች ከመሬታቸው አለበቂ ካሳ መፈናቀላቸውን ቅሬታ ያሰሙ መሆናቸውን የዜና ምንጮች ገልጸዋል። ለኢንቨስትመንት፣ ለመሰረተ ልማት፣ ለቤቶች ግንባታ በሚሉ ምክንያቶች ከመሬታቸው የተፈናቀሉት አርሶ አደሮች ለከባድ ኢኮኖሚያዊ ማህበረሰባዊ ችግር የተጋለጡ መሆናቸውን ይገልጻሉ። በዚህ ምክንያት ከ2000 በላይ የሚገመቱ የመቀሌ ኩዊሃ ክፍለ ከተማ ወጣቶችና አርሶ አደሮች ለአካባቢው አስተዳደር ጥያቄ ያቀረቡ መሆናቸው ታውቋል። በሌላ በኩል በመቀሌ ከተማ ከተቆፈሩ የውሃ ጉድጓዶች ውስጥ አራቱ መድረቃቸውን የተወካዮች ምክር ቤት የተፈጥሮ ሀብት መስኖና የሃይቅ ቋሚ ኮሚቴ አባላት ለዜና ምንጮች ከሰጡት መግለጫ ማወቅ ተችሏል። የቋሚ ኮሚቴ አባላቱ በአካባቢው የከርሰ ምድር ውሃ መራቆን የሌሎች ጉድጓዶች ውሃ መቀነሱንና መቀሌ ውሃ ለነዋሪዎቿ በአግባቡ ማዳረስ እንደተሳናት ገልጸዋል። በአማራ አካባቢ በቁጥጥር ስር የዋሉ ታራሚዎች ከፍተኛ የሰብአዊ መብት ጥሰት እንደሚፈጸምባቸው የወያኔው ፓርላማ የህግና የፍትህ ዴሞክራሲ ጉዳዮች ቋሚ ኮሚቴ ገለጸ። ኮሚቴው በተጨማሪ ባደረገው ገለጻ በክልሉ ተፈናቅለው በጊዜያዊ መጠለያ የሚገኙ አማራና የቀማን ተፈናቃዮች በቂ እርዳታ አልተደረገላቸውም ብሏል። ይኸው የወያኔ ፓርላማ ኮሚቴ እዛው አፍንጫው ስር በአዲስ አበባ ዙሪያ በኦህዴድና በኦነግ አሸባሪዎች ስለሚፈጸመው ግድያ፣ መፈናቀልና የጅምላ እስር ትንፍሽ ብሎ አለማወቁ የለበጣ መግለጫውን ዓላማ አጠያቂ አድርጎታል። ማክሰኞ ጠዋት ከጫንጮ ወደ አዲስ አበባ ሲጓዝ የነበረ የህዝብ ማመላለሻ አንበሳ አውቶቡስ ከጭነት ተሽከርካሪ መኪና ጋር በመጋጨቱ ቢያንስ የ6 ሰዎች ሲሞቱ ሌሎች 6 ሰዎች ከባድ የአካል ጉዳት ደርሶባቸው ወደ ተለያዩ ሆስፒታሎች የተወሰዱ መሆናቸውን የሱሉልታ ፖሊስ ጽሕፈት ቤት አስታውቋል። የአውቶቡሱ ሹፌር ህይወቱ ያለፈ መሆኑን ሲነገር ከአዲስ አበባ ወደ ጫንጮ አቅጣጫ የሚጓዘው ከባድ መኪና ውስጥ በነበሩ ሰዎች ላይ ግን የደረሰ ጉዳት የሌለ መሆኑን ፖሊስ ጨምሮ ገልጿል። የአደጋው ምክንያት እየተመረመረ ነው ተብሏል። ከአዲስ አበባ ነዋሪዎች መካከል የመጸዳጃ ፍሳሽ ማስወገጃ አገልግሎት ያላቸው ከ10 ከመቶ እንደማይበልጡና ሌሎች 10 በመቶ የሚሆኑት የከተማዋ ነዋሪዎች ደግሞ ምንም አይነት መጸዳጃ የሌላቸውና ሜዳ ላይ የሚጸዳዱ መሆናቸውን በቅርቡ ይፋ የተደረገው የዓለም ባንክ ዘገባ ይገልጻል። ይህን ችግር ለማስወገድ ባንኩ የተለያዩ ፕሮጀክቶችን የቀየሰ መሆኑን ገልጿል። በመጨረሻም በሰሜን ሸዋ ጣርማ በር ወረዳ አንድ በቅሎ የወለደች መሆኑን ከአካባቢው የተገኘው ዜና ይገልጻል። በሳይንስ ዋተናተን ክሮሞዞምስ በተባሉ በሰውነት ውስጥ በሚገኙ የተፈጥሮ ይዞታዎች መዛባት ምክንያት በቅሎዎች የማይወልዱ መሆናቸው የሚታወቅ ሲሆን የበቅሎዋ መውለድ የተለየ ግርምትን አስከትሏል። አድማጮቻችን ለዛሬ ያጠናቀቅነው ዜና በዚሁ ይጠቃለላል። መጋቢት 24 የአዲስ ፍራት አዋላጅ ቀን መጋቢት 24 ቀን 1964 ዓመተ ምህረት የኢሃፓ መስራች ጉባኤ ተካሂዶ ከ7 ቀን በኋላም ኢሃፓ ሊመሰረት ቻለ።
ይህ የጭቁኖች የደስታ ቀን የተባለውን ክስተት በተመለከተ ብዙዎች አላዋቂ ሆነው ሳለ ድርጅቱ እዚህ እዚያ ተመሰረተ። መስራቾቹም እነገሌ ናቸው። መስራቾቹ ምስራቅ ጀርመን፣ አልጄሪያ፣ ሻቢያ ወዘተ ናቸው። ዋናዎቹ ኢትዮጵያውያን መሆናቸው ተክዶ ማለት ነው ሲባልም ታዝበናል። በመስራታው ሂደት ያልነበሩም ዋና መስራች እኔ እኛ ብለው ሲመጻደቁ፣ ሌሎች ደግሞ ለራሳቸውና ለወደዱት ተክለሰባዊ ሜሮን እየቀቡ ዛሬም በመራወጥና በመጻፍም ላይ አሉ። ኢህአፓ የተመሰረተው ለሀገራቸውና ለህዝብ በቆሙ ኢትዮጵያውያን ሲሆን የመስራታው ሂደት ደግሞ የአመታት የህዝብ ልዩ ልዩ ባለዘርፈ ብዙ ትግል ውጤት ነው። የህዝብ አመጾችና ተቃውሞዎች በተለይም በላቡ ላስተማረው ዜጋ ሙሉ መብት ተጠበቃ ሆኖ መስዋዕትነትንም ተቀብሎ ሊታገል የተነሳው ወጣትና ታራማጅ ትግል ልጅ ነው። የኢህአፓ ውልደት 9 ወርን የፈጀ ሳይሆን አመታትን የወሰደ ነው። በተጨባጭ የተወጠነው የኢትዮጵያ በ1961 ዓመተ ምህረት ነው ማለት ይቻላል። ዝርዝሩን ድርጅቱ ታሪኩን ጽፎ ሲያገባድድ የሚገልጸው ሲሆን በድርጅቱ ምስረታ ግን ማንም ባዕድ ጣልቃ እንዳልገባ ከወዲሁ ለማረጋገጥ ይቻላል። አቁ ይህ ነውና ዛሬ ለገንዘብም ለማወናበድም ታሪክ በሚል ልብ ወለድ የሚከትቡ በስተዋልና መጋቢት 24 ቀን የመክፈቻ ጉባኤውን የጀመረው ኢህአፓ ጓዶችን በቅድሚያ በአገር ቤትም በድርጅታዊ ጥረት ተሰማርተው የነበሩትን ጓዶችን በሰፊው በማማከርና የጋራ ግንዛቤና አቋም በመያዝ ጉባኤውን ማካሄዱን ብዙዎች አያውቁም አወቅን ብለው ቢቀሩም፣ መስራች ጉባኤ የት ተደረገ? ምንስ ተካሄደ? እነማን ተካፈሉ ብቻ ሳይሆን ምንስ ተወሰነ በሚለው በሬ ወለደ ላሉትና ለሚሉት ምላሽና እርምት መስጠቱ ፍላጎታችን ባይሆንም ዛሬም ቢሆን ማን ያውራ የነበረ ማለት ግዴታችን ይሆናል። ግምትና ዝብርቅ ሐቅን እንዳይተካ ማለት ነው። ኢህአፓ በመጋቢት 24 ቀን ሲመሰረት የነበረን ትግል ሊኖር የሚችልን ትግል ወክሎ ነው አለሁ ያለው። የዚህን ታሪክ ይዘትና ጥልቀት የሚያውቀው ኢህአፓ እንጂ የተማበለው አባወራዎች አለመሆናቸው ግልጽ ነው። እንደገና ማን ያውራ የነበረ ማን ያርዳ የቀበረ ነው ጉዳዩ። ታሪክ ጻፍንባዮቹ ግን አሉባልታ አሉባልታቸውንና ቀሸታቸውን ቀለማት ይዘው እየቀባጠሩ ናቸው። ማአት ብር ከፍሎ አልባቢ ካገኙ ደግሞ እሰየው ብለው ፈንዳቂ ናቸው። መጋቢት 24 ቀን የኢህአፓ መስራች ጉባኤ ሲጀመርና ውይይቱም ሲካሄድ ምን ተባለ ተነገረ ስለሚለው ግን ዛሬም ሐቁ ከኢህአፓ ጋር ነው። ነበርን ያሉትም ቀጣይ ሰልፋቸው ክህደትና ሀፍረትን ስላቀፈ ትረካቸው ተወላግዷል። ሌሎች ደግሞ ታሪክ ያሉትን ስለማያውቁት የጻፉት ሆነ ያሰፈሩት ሁሉ ሐቅን ክዶ ፍለጋም ያልገባ ይባላል ብቻ ነው ሐሰት። አንዳንዶች ኢህአፓ መቼና በምን ሁኔታ እንደ ተመሰረተ የሚያውቁ አይደሉም። ታሪክ ብሎ መቀባጠሩ ግን አልተፋናቸውም። ተሳተፍን ሲሉም ተሳትፏቸው የረጅም አይደለም። ክህደታቸው ግን ዘለዓለማዊ ህትመቱን አስፍሯል። ኢህአፓ በ1964 ዓ.ም ተመስርቶ በ1972 ዓ.ም አልፈረሰም። እገሌ ሲከዳ ወይም ሲሰዋ አላበቃለትም። እንኳን ያኔና ዛሬም ቢሆን ረጅም ጥቃት ከደረሰበት በኋላ ትግሉን እንደቀጠለ ነው። ዛሬም ቢሆን ያመራሩ የሚታገሉ አባላቱና የህዝብም ድርጅት ነው እንጂ የማንም ግለሰብ ወይም የነበርኖች ንብረትም አይደለም። የኢህአፓን ምስረታ ታሪካዊ የሚያደርገው በዘመናዊ መልክ ለመቋቋም የመጀመሪያው ድርጅት መሆኑ ብቻ ሳይሆን ለህዝብ የተደራጀ ትግል አታጋይና አለኝታም ሆኖ መገኘቱ ነው። የተከማቸ ተመክሮ ባለመኖሩ ድርጅቱ ከተግባር ሲማር ስህተቶችን መፈጸሙ የሚጠበቅ ነው ሊባልም ይችላል። በአጭር ጊዜ ግን ምልአተ ህዝቡን አደራጅቶ ሊያስታግልና የለውጥን ሰንደቅ የአብዮትን ይዘትና አስፈላጊነትም በህዝብ ዘንድ ለመትከል ችሏል። ኢህአፓ ራሱን ኢትዮጵያዊ አለ እንጂ የብሔረሰብ ካባን አላጠለቀም። ኢህአፓ አቤታዊ ስር ነቀል ለውጥ አለ እንጂ ለጥቅም ተገዝቶ በጥገና ለውጥ አምኖ ቃል ኪዳኑን አፍርሶና ህዝብንም ክዶ ለፋሽስቶች አልተንበረከከም፣ ለባዕዳን አልሰገደም። ህዝብና ታሪክ የማይረሳውን መስዋዕትነት ከፈለ እንጂ ማሩኝ ጌቶች ብሎ አምባገነኖችን ምህረት አልለመነም። ካዲዎች፣ የስልጣን ጠመኞች፣ በታኞችና መርህ የለሽ አንጃዎች ብቅ ብቅ ቢሉበትም ቢጎዱትም ድርጅቱ ዋናው መታወቂያው ጽናት፣ ህዝባዊነት፣ ቆራጥነት፣ ወኔና ኢትዮጵያዊነት ሆኖ ባሽቷል። ካባ የታገለው ብሔረሰብ ጾታ ሳይለይ ለጭቆኑ የኢትዮጵያ ህዝብ ነበር፣ አሁንም ነው። እዚህም ነው በፋሽስቶች ጠባቦች፣ ዘመናዊ ቅኝ ገዢዎችና ተገንጣዮች ሁሉ ማለትም በአገራችን ጠላቶች ጥቃት የደረሰበትና እየደረሰበትም ያለው። ኢያፓን መልካም 47ኛ ዓመት ስንለው መገንዘብ የምንገደደው ሐቅ ያኔ ለኢያፓ ምስረታ ምክንያት የሆኑት ማህበረሰባዊ ችግሮች በአብዛኛው ዛሬም ተባብሰውና የተጀመረው ትግል ገና ድል አልመጣም እያሉን መሆኑን ነው። የመሬት ላራሹ ጀምሮ እስከ ዲሞክራሲያዊ መብት ለጭቁኖችና ሉዓላዊነት ለአገሩ የተባሉ ሁሉ በንጥልጥል ቀርተዋል። ይባስ ብሎ ዘረኛም ባገነንና አገር አጥፊ ቡድን ሰፍሮበታል። ለዚህም ነው ዛሬ ያመረረና የከረረም ጸረ ወያኔ ትግል ማካሄድ ሲገባ የህዝብ ወኔ ሊፈልቡና እይታውንም ወደ ሆዱና ጎጡ ሊያደርጉ እየዳከሩ ያሉት ሁሉ በተጨባጭ ጸረ ህዝብ ሚና ያላቸው ናቸው የሚባለው። በመሆኑም ተጨባጭ ሁኔታ ኢህአፓ ትግሉን እንዲቀጥል ያስገድደዋል። ትግላችን ይቀጥላል፣ ድልም የህዝብ ትሆናለች። አድማጮቻችን ሁለት ያፓን በሚመለከት በሐምሌ ወር 1993 ዓ.ም ተመረጥ ከታተመ ጎመጽሔት ያገኘናቸውን ጽሑፎች በተከታታይ እናቀርባለን።
ባላፍታጋዎች መስዋዕትነት ለ29 ዓመታት የዘለቀ የትግል ጉዞ ጭቁን የኢትዮጵያ ሕዝብ አድሮትን በመፋለም የተነሳው በየካቲት 1966 አልነበረም። የጭቁን የኢትዮጵያ ሕዝብ ትግል በየካቲት ተጀመረም አይደለም። ከየካቲት 1966 ቀድሞ ከየካቲት በፊት አያሌ ሕዝባዊ አመጾች፣ አያሌ ንቅናቄዎችም ነበሩ። የደሃ አርሶ አደሮች አመጽ፣ የጭቁን ብሔራት ትግል፣ የላባደር ድርጅታዊ እንቅስቃሴ፣ ያልተሳካው የታህሳስ መፈንቅለ መንግስት፣ የተማሪዎች ዲሞክራሲያዊ አገር አቀፍ ንቅናቄ፣ እነዚህ ሁሉ ከየካቲት የቀደሙ ለየካቲትም ብርቱ አስተዋጽኦ ያበረከቱ የትግል ታሪክ ምዕራፎች ናቸው። ተደጋግሞ እንደተባለውና እንደሚባለው የካቲት 1966ን ልዩና አዲስ የትግል ምዕራፍ የሚያደርገው ለዘመናት በተናጠል ሲከናወኑ የቆዩ ትግሎች ለአዲስ ስርዓት፣ ለመሬት ጥያቄ፣ ለእኩልነትና ለፍትህ፣ ለመንግስት ስልጣን ሰማይና ምድር ያናወጠ መላገሪቱን ያጥለቀለቀ አብዮት የጀመረበት መራር የትግል ወቅት የነበረ መሆኑ ነው። 1966 ጭቁኖችና የተገፉ ባንድነትና በአገር አቀፍ ደረጃ አብሮ ከመአመጻቸው ጋር የተነሱት ህዝባዊና መደባዊ መጠይቆችም በሳል ነበሩ። ምላተ ህዝቡ ዛሬ የሚታገልላቸው የሰብአዊና ዲሞክራሲያዊ መብቶች መከበር ፍትህ እኩልነት ዘላቂ ሰላም የሰፈነባት ኢትዮጵያን መመስረት ወዘተ የካቲቱን አብዮት የሞተላቸው የተጋደላቸው እንቅስቃሴዎች ቀስቃሽ መርሆች ናቸው። የካቲት መሪር የትግል ጊዜ ነበር። አልፋ አላፍ ጭቆሎችና ምዝብሮች እጅግ አመረሩ። በዝበዛን ላንዴ ለመጨረሻ ጊዜ ለማውደም ስልጣናቸውን በህዝባዊ መንግስት መልክ በመከት የተነቃነቁበት ወቅት የካቲት ነበር። ዳሩ ግን የካቲት አብዮት የካቲት ትግል ግቡን አልመጣም። ምዝብርና ግፋዋን ወገኖች የታገሉላቸው አላማዎች አልተሟሉም። የመንግስት ስልጣን በብዙአን ጭቁን መዳፍ አልገባ። ጭቁኖችን የሚያር ምዝብሮችን የሚጨፈጭፍ አፈቅቤ ልበጩቤ የሆነ ፋሽስታዊ ስርዓት የህዝቡን ትግል ባበብዝነትቆ አናቱ ላይ በመፈናጠጡ ነበር ትግሉን መክኖ የቀረው። ለሰፊው ህዝብ ትግል መነጠቅና ብረት ባገነበው ኃይሎች እጅ መግባት መንስኤውም ሆነ ምክንያቱ የግፋውን ህዝብ መደባይ መጠይቅ የተከናባበረ የትግል ፕሮግራም በጸረ ፖለቲካ መስመር አርቀቆ ከህዝብ ተዋህዶ ሰፊውን ህዝብ ለትግል የሚከሰክስ መሪ ድርጅት ያለመኖሩ ነበር። የገነ በካቲትም ሆነ ከዚያ በፊት የተደራጁና በህቡ የሚሰሩ ድርጅቶች አልነበሩ ወደሚል ድምዳሜ የሚመራ አይደለም። ከካቲት 1966 እስከ ነሐሴ 1967 በነበረው የትግል ወቅት ራሱን ይፋ ያላወጣ የላባደሩ ግንባር ቀደም አጋር ያፓ በህቡ ሁሉናው በትግል እድገትና ክረት የችሎታውን ያህል አበርክቷል። ዲሞክራሲያ በተሰኘች ጋዜጣ ተከታታይና ለማቀፍ የፕሮፓጋንዳ ስራዎችን ሰርቷል። የሳቶላፍን እየገረፈው በእንቅስቃሴው መካከል ተማግዷል። መሰረታዊ ፖለቲካ መፈክሮችን በማስተዋወቅ ነባራዊ ሁኔታዎች በጥራ ሳይንሳዊ ህይወት በማጥናት ቀና የፖለቲካ መስመሮችን ተቆሟል። በዚህ የትግል ወቅት ራሱን ይፋ ከመውጣቱም አስቀድሞ በመላተ ህዝቡ የሥራ ማቆም ማድማዎች የተቃውሞ ሰልፍና የውሳኔ እርምጃዎች ህዝባዊነቱና መደባዊ ድጋፉን አሳይቷል። ምንም እንኳን በነባራዊ ሁኔታ አለመሟላትና በራሱም ችግሮች ሳቢያ ራሱን ለመላተ ህዝቡ በግልጽና በፕሮግራም አማካይነት ባስተዋውቅም እንደ ህቡ ድርጅት እንደ ታጋይ ውስጣዊ ፓርቲ ሁኔታዎችን የመምራት ሚና ነበረው። በትግሉም ውስጥ ከፍተኛ ግልጋሎት የማበርከት ታሪካዊ ተልእኮውን ለመወጣት ጥረት አድርጓል። ተልእኮውን ለማሟላት በህዝብ ነበልባላዊ ትግል ውስጥ ከመጋፈጥ ውጪ አማራጭ አልነበረውም። ከርሱ በተጨማሪ ሌሎች ድርጅቶች እንደነበሩም ሳይዘነጋ የህዝቡ ያርነት ተጋድሎ እየገፋና እየመረረ ሲመጣ የመሪ ድርጅት አስፈላጊነት እየጎላ ሲል የፋሽስት ተርግጸር ህዝብ አመጽ በየለቱ እየገዘፈ ሲታይ አያሌ ጸረ ዲሞክራቲክ ሴራውን የማጋለጥ ጥያቄ ክብደቱ ሲጨምር ያፓ የላባደሩ ሳይንሳዊ ፕሮግራም አርማና ሰንደቅ አንገቦ ነሐሴ 26 ቀን 67 ለአደባባይ ትግልና ፍጥጫ ራሱን ይፋ አወጣ። ከሶስት ዓመት ተኩል የህቡ እንቅስቃሴ በኋላ የህዝቡ ጠላቶችን ለማን መሆናቸውን አወጀ። በፋሽስቶችና የኢትዮጵያ ህዝብ ጠላቶች መቃብር ላይ ፍትህ እኩልነት ዲሞክራሲ ሰላም የሰፈነባት ህዝባዊት ኢትዮጵያ ለመመስረት መታጠቁን አበሰረ። ያፓ ራሱን ያፋ ያወጣባቸው ነባራዊ ሁኔታዎች አያሌው ነበር። በካቲት የነበረውን የመሪ ድርጅት ጦት ማሟላትና እየገፋ የመጣውን የህዝቦች ግል በሳንሳይ ፕሮግራም ስር ማቀነባበር አንደኛውና ተፈላጊውን አስገዳጁ ናት ነበር። በካቲት ታላቅ የትግል ተሳትፎ ያሳየውን የላባደሩ መደብ የሶሻል አብዮት መሪነት ማረጋገጥ በፓርቲው አማካይነት ተልእኮውን ግልጽና ድርጅታዊ ማድረግ ከመጀመሪያው የማይተናነስ ተጨባጭ ተግባር ነበር። በስልጣን ላይ የነበረውን ጭፍን ፋሽስታዊ መንግስት ለማጋለጥና አቀኛና ህዝባዊ በሆነ ፓርቲ አማካይነት የጭቁኖችን የትግል የድርጅትና የትጥቅ ዝግጅት ማሰናዳት የትግሉን መስመር መጠበቅና ባለብዙ ቀለም ከላሾችን መከላከል ለህዝባዊ ስርዓት ግቡን መታገል ከላኞቹ ከሁለቱም ማይነጠል ከነሱም የሚፈልቅ ትልቅና ሌላ ግዳጅ ሆኖም ነበር የቀረበው። በሚያዝያ ወር 1964 ጀርመን ውስጥ ይህ አድ በሚል ስያሜ ተመስርቶ በነሐሴ ወር 1967 ራሱን ይፋ ያወጣው የኢትዮጵያ ህዝብ አብዮታዊ ፓርቲ በኢትዮጵያ ህዝብ ዘንድ ተቀባይነት ለማግኘት ሁሉ አላደረ። ያነገባቸው የሱ ጥያቄዎች በግልጽ ያስቀመጠው ፕሮግራሙ አደረጃጀቱና ህብረ ብሔራዊ አቋሙ በቀላሉ በህዝብ ልቦና ውስጥ ለመስረት አስችሎታል። ብዙሃኑ የኢትዮጵያ ህዝብ ላባደሩ አርሶ አደሩ ተማሪው ምሁሩ ሴቶች ወታደሮች በኢትዮጵያ ህዝብ አብዮታዊ ፓርቲ ጥራስን ለመሰለፍ ጊዜ አላባከሩም። ዲሞክራሲያ በትሟ እንደገለጸችው መዋቅሩን በአገሪቱ ልዩ ልዩ አካባቢዎች በመዘርጋትና ልዩ ልዩ የህቡ ድርጅቶች በመመስረት ህብረተሰቡን ለትግል አነሳስቷል። የህዝብን ትግል በማስተባበር መርቷል። ያፓ እጅግ አጭር በሆነ ጊዜ ውስጥ ልዩ ልዩ የህብረተሰብ ክፍሎችን በመምራት ያደረገው መራት ተጋድሎ ውጤታማ ሊሆን አልቻለም። ፋሽስት ተደርግና ግብረበለው ግብረ በላዎቹ በከተሞች አካባቢ ያደረሱበት ውድመት ያላፋ ባላቱና የህዝብ ልጆችን ግብር የጠየቀ ነበር። የገጠር ትግሉም ትግልም ቢሆን እንዲሁ የአፓ በራሱ ውስጣዊ ችግር በአመራሩ መመታት በጠላቶቹ ርብርቦሽ በየከተሞች እንቅስቃሴውን በመክታት ለገጠሩ የትጥቅ ትግል የሰጠው የበለጠ ትኩረትም በየጊዜው ለአደጋ መጋለጥ ለአንዳንድ አባላቱ መበታተን መንስኤ ቢሆንም ገና ከመነሻው የገቡትን የትግል ቃል ኪዳን ጠብቀው በቆዩና ጽኑ የትግል መንፈስ ያላቸው አባላቱ ከመነሻው እስከ መድረሻው ያለፉበትን የትግል ጎዳና መለስ ብለው በመመልከትና አስፈላጊ ርምቶችን በማካሄድ አመራሩን በማጠናከር በድርጅቱ ላይ አንዣቦ የነበረውን የመፍረስ አደጋ ለመታደግ ችለዋል። የሀፓ የትግል ጉዞ በደልዳላ ጎዳና ላይ መራመድ አልነበረም። በረጋ ባህርም በሰላምና በመቾት መቅዘፍም አልሆነም። የላባደሩ ፓርቲ ታሪጋ የተልኩን እንደ ልፍኝ ፌዝና ተርባ ላየውም። አብዮት የራስ ግብዣ የጥልፍ ጠለፋ እንዳይደለ የሀፓ ሳምሮ ያውቃል። እንዲህ ያለው ፓርቲ ገና ከጽንሱ ገና ከልደቱ ወርቅ በሳት እንዲፈተን ታጋውም በመከራ ይጠልፍ ብሎ እንዲነሳ የሀፓም የቀለመው ልምድ ነበር። የቱንም ያህል የፋሽስት ደርግና የባንዳ ምሁራን ጸራቢዎትና ጸረ ድርጅት ምና ቢበረታም ደግሞም ሌሎች ወገኖች የጥቃት እርምጃ ቢሰነዝሩበትም ከጉዞው አልተገታም። ወደፊትም ዘለቀ እንጂ ያባ በኢትዮጵያ የፖለቲካ ትግል ታሪክ ነጥቦ የሚወጣባቸው ጎልቶ የሚታይባቸው ጉዳዮች በርካታ ናቸው። ከመነሻው የነበረው የትግል መንፈስና ስሜት ታስተጓጉል የትሩም ያህል ውጣ ወረድ ቢገጥመው ለ9 ዓመታት መጓዙ በህዝብ ልቦና የነበረው ተወዳጅነትና ሰፊ ቦታ እስከዛሬ የተጠበቀ መሆኑን የኢትዮጵያ አንድነትና ለዋላዊነት ያለውን ጽኑ አቋም ወዘተ የአፓ ለ9 ዓመታት በትግል ጎዳና የተጓዘና ዛሬም በትግሉ መስክ የሚገኝ አንጋፋ ታጋይ አታጋይ ድርጅት ነው።
በኢትዮጵያ የፖለቲካ ታሪክ እጅግ አንጋፋው ተቃዋሚ የፖለቲካ ፓርቲ ኢሃፓ ለመሆኑ ከ3 አስርት እድሜው በላይ ዋቢ መጥቀስ ከንቱ ልፋት ነው። ፋሽስቱ ደርግና ግብረበላዎቹ ብሎም በጠባብ ብሔረተኝነት የተከሩ ሸማቂዎች በተናጠልና በጋራ ተረባርበው ያደረሱበት አደጋ የእልፍ አላፍ አባላቱን ህይወት የነጠቀ መሆኑን ከጠላቶቹ ጋር ያበሩ ካዲዎች በማዳግም መልኩ ሊያጠፉት ታጥቀው የተነሱ መሆን በረጅሙ ጉዞው ላይ ጥላ ማጥላቱ ባይካድም ስሙ ሲጠራ የሚባንኑ የመኖራቸውን ያህል በደስታ የሚትነከነኩና የሚረኩ ዛሬም አላፍ ናቸው። ኢትዮጵያ በኢሃፓ በኢትዮጵያ ህዝብ ልቦና ውስጥ የሰረጸውና ፍጹም ተቀባይነት ያገኘው ገና በመነሻው በልደቱ ማግስት ነበር ማለት ይቻላል። ጀርመን በርሊን ውስጥ በሚያዚያ ወር 1964 ዓመተ ምህረት የኢትዮጵያ ህዝብ አርነት ድርጅት በሚል ስያሜ ህልውናው እውን ካደረገ በኋላ ነሐሴ 26 ቀን 1967 ዓመተ ምህረት አገር ቤት ውስጥ የፓርቲው አዋጅ እስከወጣ ድረስ ህቦ እንቅስቃሴ ያካሄድ ከነበረበት ጊዜ ጀምሮ አላፎቹን ከጎኑ ለማሰለፍ ችሏል። በርግጥም ኢሃፓ ከልደቱ ጀምሮ በሰራተኛው ላባደሩ ተማሪው መምህሩ ወታደሩ ገበሬው ወዘተ በአጠቃላይ በብዙሃኑ የኢትዮጵያ ህዝብ ዘንድ ተቀባይነትን ያገኘ ስፍር ቁጥር የሌላቸው አባላቱም ላነሳቸው ታላላቅ የህዝብ ጥያቄዎች ሲታገሉ ክቡር ህይወታቸውን ቤዛ የከፈሉለት በአገሪቱ የፖለቲካ ታሪክ እጅግ የላቀውንና የጎላውን ስፍራ የሚቀዳጅ ህብረ ብሔራዊ ፓርቲ ነው። ድርጅቱ እጅግ ምትሃታዊ በሆነ ፍጥነትና የመስረታ አድሚው ማግስት በህዝቡ ልቦና ውስጥ ሰፊ ቦታ የማግኘቱ ምስጢር ያነሳቸው የትግሉ መነሻ አድርጎ ያቀረባቸው የታገለላቸው ጥያቄዎች በሙሉ የሀገርና የህዝብ ጥያቄዎች የነበሩ መሆን አንዱ ሲሆን ህብረ ብሔር አቋሙ አደረጃጀቱና የመሳሰሉት ፋይዳም በቀላሉ የሚታይ አይደለም። ኢሃፓ ላነሳቸው ጥያቄዎች አያሌ ላባደሮች በቁርጥ ታግለዋል። ሺ በሺ ወጣቶች የኢሃፓን የህዝብ ጥያቄዎች አንግበው ከፋሽስቶችና ግብረበላዎቻቸው ጋር ተፋልመዋል። ያባ ያነሳቸውን የህዝብና ሀገር መሰረታዊ ጥያቄዎች አንስተው ሲታገሉ ለሰብአዊ ህልዲና የበሚሰቀጥጥ ዘግናኝና አረመኔያዊ ሁኔታ የተጨፈጨፉ ወጣት ሴቶች እና እናቶች አሃዝ ለቁጥር ይታክታል። ብረት አንስተው የተፋለሙ የኢህአፓ አንስት አጋዮች ጀግንነት ገድል ሰፊ ድርሳን ይወጣዋል። የኢህአፓ ክቡር ዓላማ የቆሙ ወጣትና ጎልማሳ ገበሬዎች የትግሉ ነው ህይወቴን እየዘመሩ ተሰውተዋል። ወደ ጦር ሰፈሩ እንደሚመለስ ከኢትዮጵያ ተቀደም መፈክሩ ጋር ቀይጦ ሲሰብክ ከቆየውና ኋላም ባነገተው አፈሙዝ ኃይል የህዝቡን አብዮት ከነጠቀው የወታደር ኃይል ጋር የሞት ሽረት ትግል ያካሄዱ ደርግ ያስታጠቃቸውን ብረት መልሰው ወደ ደርግ ያዞሩና ለኢህአፓ ህዝባዊ ጥያቄዎች ምላሽ ማግኘት ጽኑ ትግል ሲያካሄዱ የወደቁ ክቡር ህይወታቸውን ለኢህአፓና ለህዝባቸው ቤዛ የከፈሉ የጦሩ አባላት የሆኑ የኢህአፓ ከዋክብት አሃዝም እጅግ በርካታ ነው። የኒህ የጦሩ አባላት የኢህአፓ ከዋክብት የተጋድሎ ታሪክ እጅግ ከፍተኛ ጥናትና ምርምርን የሚሻ የታሪክ ምሁራንን እና የድርጅቱን በተለይም የነባርና አንጋፋ የድርጅቱን አባላት ትኩረት የሚጠይቅ ታላቅና ሰፊ አጀንዳ ሲሆን በዛሬው የያ ትውልድ ቅንብራችን እንደላባደሩ ሰራተኛው፣ ተማሪው፣ መምህሩ፣ ገበሬው ወዘተ ሁሉ ለኢህአፓ ህዝባዊ ጥያቄዎች ምላሽ ማግኘት ኢትዮጵያና ኢትዮጵያውያን የዘመናት ደዌ ፍቱን መድኃኒት ለመሻት ለፍትህ፣ ለእኩልነት፣ ለሰብአዊ መብት መከበር፣ ለዴሞክራሲ በደምሳሳው ለህዝባዊት ኢትዮጵያ መመስረት ታግለው ያታገሉ በትግሉ ሜዳ የተሰው ወታደር የኢህአፓ ከዋክብትን ታሪክና ተጋግሎ በወፍ በረር ለመቃኘት እንሞክራለን። ሰኔ 1966 እስከ ነሐሴ 1967 በሚያዝያ ወር 1964 ዓ.ም ጀርመን በርሊን ውስጥ እውን የሆነው አመራር በሰኔ ወር 1966 አዲስ አበባ አገር ቤት እስከገባ ድረስ ከአንዳንድ የጥናት ቡድኖች ጋር ለመቀራረብና ውህደት ለመፍጠር በተደረገው ጥረት በጥናት ቡድኖች የታቀፉ ስር ነቀል ለውጥ ፈላጊ ወታደሮችና መኮንኖች ለማስተዋል የተቻለበት አጋጣሚ ነበር። ይህም በበኩሉ የአባ ድርጅታዊ መሰረቱን በአገሪቱ ልዩ ልዩ አካባቢዎች ለመመስረት ባደረገው እንቅስቃሴ የአባ ስር የተደራጀውን የጭቁን ወታደሮች ድርጅት ለመመስረት ምቹ አጋጣሚ ፈጥሯል። የአባ ነሐሴ 26 ቀን 1967 ዓ.ም በአዋጅ ራሱን ይፋ ከማድረጉ አስቀድሞ በተደራጀው የጭቁን ወታደሮች ድርጅት ዙሪያ ጥቂት የማይባሉ ስር ነቀል ለውጥ ፈላጊ ወታደሮችንና መኮንኖችን ለማሰለፍ የተቻለ ሲሆን አጋጣሚውም ሆነ ሁኔታው የኢህአፓ አባላትን በወታደራዊ መንግስት የጸጥታ ኃይልና ብሎም በደርግ ውስጥ አስርጎ ለማስገባት የኢህአፓን መዋቅርና በደርግ ዙሪያ ለመዘርጋት እና በሌሎች የደርግ ደጋፊ የፖለቲካ ድርጅቶች ውስጥ ሰርጎ ለመግባት እንዲሁም የከተማ የጥቃት መከላከያ ክንፉን ለማጠናከር ልዩ አስተዋጽኦ ያበረከተ ነበር። ወደ ቅንብሩ እምብርት ስንደርስ በስፋት የምንመለከተው ቢሆንም እንዲህ ወዲህ ገደማ በኢህአፓ ስር የተደራጀው ጭቁን ወታደሮች ድርጅት ከመሰረቱት መካከል በግንባር ቀደምትነት ሻምበል አማሃ አበበንና አምሳለቃ ወልደ መንህንን ልናስታውሳቸው ግድ ይሆናል። በመስከረም ወር 1967 ዓ.ም ንጉሱን ከስልጣን አውርዶ ጊዜያዊ ወታደራዊ አስተዳደር ደርግ በሚል ስያሜ ዙፋኑን የወረሰው ወታደራዊው ደርግ አካሄዱ ባላማራቸውና በግልጽ በተቃወሙት ላይ በዚያው የንግስናው ወር ክንዱን ለማሳረፍ ሞከረ። ሶስተኛው ወር ላይ ደግሞ መላውን ዓለም ያሳዘነ አሰቃቂ ግድያ ፈጸመ። ደርግ ዳር 13 ቀን 1967 ዓ.ም ቅዳሜ ምሽት በግፍ ከረሸናቸው 60 ያህል የቀድሞ መንግስት ከፍተኛ ባለስልጣናት ጋር ሌሎች 6 ስር ነቀል ለውጥ ፈላጊና ወታደራዊውን ፖሊሲ የተቃወሙ የግራ ኃይሎች የሚገኙበት ሲሆን 3ቱ የኢህአፓ አባላት ነበሩ። ደርግ በኢህአፓ ላይ ያሳረፈው የጥቃት ዱላ መጀመሪያ በሆነው በዚህ የህዳር 13 1967 የግፍ ርሸና ሻምበል በላይ ጸጋዬ፣ ዮሐንስ ፍትዊ፣ ተስፋዬ ታከለ መቶ አለቃ ከአርሚ አቪዬሽን እንዲሁም ሻምበል ደምሴ ሽፈራው ከክብር ዘበኛ፣ ሻምበል ወልደ ዮሐንስ ዘርጋውና ወታደር በቀለ ወልደ ጊዮርጊስ ከምድር ጦር መሐንዲስ ክፍል ተሰውተዋል። 6ቱም ታጋይ ወታደሮች ለፍትህ፣ ለእኩልነት፣ ለዴሞክራሲ የቆሙ ነበሩ። ዮሐንስ ፍትዌና መቶ አለቃ ተስፋዬ ታከለ ሰኔ 21 ቀን 1966 ዓ.ም አራተኛ ክፍለ ጦር ውስጥ በተቋቋመው የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ደርግ ውስጥ በአርሚ አቪዬሽን ተወክለው በደርግ አባልነት ተንቀሳቅሰዋል። ካፕቴን በላይ ጸጋይም የደርጉ የኦፕሬሽን ክፍል ኃላፊ ነበር። ይህም ሆኖ ታዲያ ሶስቱ የኢሃፓ አርሚ አቪዬሽን ውስጥ የዘረጋው የጥናት ህዋስ አባል ነበሩ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ አባልም የኢሃፓን ጥያቄዎች አስተጋብተዋል። በተለይም የደርግ አባላቱ ተስፋዬ ታከለና ዮሐንስ ፍትዌ ደርግ ወደ ጦር ሰፈሬ እመለሳለሁ ያለውን ቃል ክዶ በአፈሙዝ የህዝቡን አብዮት ሲነጥቅ ጊዜያዊ ህዝባዊ መንግስት እንዲመሰረት በድፍረት ሞግተዋል። እኒህ ወጣት መኮንኖች በደርጉ ስብሰባዎች ሁሉ የህዝባዊ መንግስትን ጥያቄ ደጋግመው በጠየቁበት ጊዜ ነበር። በጊዜው መጋቢ አምሳ አለቃ የነበረው የደርግ አባል አክሊሉ ወታደሮች አይደላችሁምን? ሰላምን ስለምን የወታደር መንግስት ጠልታችሁ የህዝብ መንግስት ይቋቋም ትላላችሁ? ማለት ያላዋቂ አስተያየቱን ያንጸባረቀው የኢሃፓ ማዕከላዊ ኮሚቴ አባል የዮሴፍ አዳነ አጎትና የአንጋፋው የፓርቲው አባላት የቅርብ ጓደኛ የነበረው ካፒቴን በላይ ጸጋዬም ቢሆን ለጊዜያዊ ህዝባዊ መንግስት በጽኑ ታግሏል። የደርግ ኦፕሬሽን ኃላፊ የነበረው እንደመሆኑ እና ድርጅቱን ከአደጋ ጠብቋል። በአርሚ አቪዬሽን ውስጥ የኢሃፓን መዋቅር ለመዘርጋት በድፍረት ተንቀሳቅሷል። የአርሚ አቪዬሽን ጦር አባላት የደርጉን ፖሊሲ በመቃወማቸውና የኢሃፓን ህዝባዊ ጥያቄዎች በማስተጋባታቸው በጥቅምት ወር 1967 ዓ.ም ደርግ በወታደሩ ላይ ወታደር አዝምቶ ብዙዎቹን ደመሰሰ። በዚሁ ጊዜም ገና ከመነሻው ጀምሮ የደርጉን አካሄድ ሲቃወሙ የነበሩትን ሁለቱ የደርግ አባላት ዮሐንስ ፍትዌንና ተስፋዬ ታከለን ሰራዊቱን በማነሳሳት ወንጅሎ አሰራቸው። በመጨረሻም ህዳር 13 ቀን 1967 ዓ.ም የንጉሱን ባለስልጣናት በግፍ በረሸነበት ምሽት ግንባር ቀደሞቹን የኢሃፓ ከዋክብት ኢትዮጵያና ለኢትዮጵያውያን ታላቅ ራዕይ የነበራቸውን ወጣት መኮንኖች ባሰቃቂ ሁኔታ ተገደሉ። የሶስቱ ወጣት መኮንኖች፣ የሶስቱ የህዝብ ልጆች፣ የካፒታን ጸጋዬ፣ ዮሐንስ ፍትዌና ተስፋዬ ታከለ ሞት በኢሃፓ ላይ የደረሰ የመጀመሪያ አስደንጋጭ ዜና ነበር። የኢሃፓ የአገር ቤት እንቅስቃሴ እውን ከሆነ ወዲህ ባሉት ጊዜያት አያሌ ወታደሮችና መኮንኖች በጭቁን ወታደር ድርጅት ስር ተሰልፈው ለድርጅቱ ዓላማዎችና ለህዝባዊ ስርዓት መስፈን ያላሰለሰ ትግል አድርገዋል። የኢሃፓ ህዝባዊ ጥያቄዎች ምላሽ ማግኘት፣ ፍትህና እኩልነት የሰፈነባት ህዝባዊት ኢትዮጵያ ትመሰረት ዘንድ በጽኑ የታገሉት ወታደሮች ምንጊዜም ራሳቸውን መጽዋት ለማድረግና በፈለጉበት ስፍራ ሁሉ ቀድመው ለመገኘት የፈጠኑ ነበሩ። በተመደቡበት ስፍራ ሁሉ ግዳጃቸውን ለመወጣትም እየተዘጋጁ በማስታወቂያ ሚኒስቴር የኢትዮጵያ ሬዲዮ እንዲጠብቁ ከተመደቡት የጭቁን ወታደር ድርጅት አባል የሆነ አንድ ወታደር ኢሃፓ ለህዝብ ማስተላለፍ የሚፈልገውን ማናቸውን መልእክትና ፕሮግራም በኢትዮጵያ ሬዲዮ ለማስተላለፍ የሚቻልበትን ሁኔታዎች ለማመቻቸት ዝግጁ መሆኑን በፍጹም ፈቃደኝነት አስታወቀ። ወታደሩ ይህን በማድረግ ራሱን ለመሰዋት የተዘጋጀ ነበር። የወታደሩን ሐሳብ ፖሊስ ቢሮው ባይቃወመውም ድርጊቱ ኢሃፓ መፈንቅለ መንግስት ያካሄደ ስለሚያስመስለው እንደሚችልና ህዝብንም እንደሚያጉላላ በማመን ኢሃፓ እድሉን ሳይጠቀምበት ቀረ። በጥበቃ የተመደበበትን አጋጣሚ ለድርጅቱ ፋይዳ ያለው ተግባር ለማዋል ያቀደው የዚህ ወታደር ድርጅታዊና ህዝባዊ ፍቅር በሌሎችም የሰራዊቱ አባላት በሆኑ የኢሃፓ ከዋክብት ዘንድ ሁሉ የሚንጸባረቅ እንጂ የተወሰኑ ኃይሎች ብቻ አልነበረም።
ብንሞት እንጂ አንቺን አይደለሽም የሀገሬ ትላንትናam ዛሬ እነ መድራስ ረድነ ፍራት ገዳይ ወጥቶ ካደባባይ ጭቆናን ተጋፋጭ አመጣ አስተማሪ ፋሽስትን አዋራጅ ባንዳን ያኔ ሰዎች ነበሩ ስምንት ቁጥር እስሩን ወቴላላውን ችሎ የተወጡ ግድያ ሲጠሩ ሞት ለፋሽስት ብለው ፈንድቀው ይሄዱ በእምነት የታነቁ በጽናት ያበቡት ለመስዋዕትነት የሚሽቀዳደሙት ያላቸውን ሰጥተው ጠባሳ ያሰፈሱት በሕይወትም ያሉ ዛሬም ስሉ የቀሩ አዎ ያን ሚሊተሪ ፖሊስ ክፍለ ጦር የሄዱት ከደርግ ጽሕፈት ቤት መከላከያና ሀገር ቸልሌ ወረዱ ከሴቶች ክፍል እስከ ጦር ዓለም በቃ የፍትሐ ብሔር ፍርደኛ ከአራቱ ማዕዘን በየቀበሌው ውስጥ ደግሞም ከፍ እኮ የተሰለሰሉት መንገድ የተጣሉት ወኔውን ያሸሩት ፍቅርን ያስተማሩት አንገዛም ብለው የተገዘገዙት በካውያ በሳት የተለበለቡት የረቀቀ ወገብ ይዞ የሚኖሩ ከትግራይ ከወሎ ከጎጃም ከጎንደር ከሲዳማ አርሲ ከወለጋ ሐረር ከከፋና ባሌ ሸዋ ጋሞ ጎፋ የተጨፈጨፉት ደብዛቸው አዎ ያኔ ሰዎች የነበሩ ደቦቃ ተለቻ ቆጥላ የተፈሩ በመቁረስ በመቁረስ የተመዳደቡት ካንዳ ብራክ እንደወጣ የሚተዛዘኑት እስከ 15 አንድ ሳህን ምግብ የሚጎራረሱት አንዴቷን ትንባሆን 12 ሆኖ የሚመገብሉት እኮ ያኔ ባይሉካ ባይሉካሽ የሚቀላለዱት በጣፍም በተራ ጠብቆ የሚያነቡት ተማሪ አስተማሪም የሚቀማመሉት ቁስሉን በሻይ ደፍሮ የሚያጡት ቆሞ ጠባቂውን ጠመንጃውን ቀለሙን ያስጠጡት ፊቱን ወደ ፋሽስት እንዲያዞር ያደረጉ ዝርቦ ጎኔ ሽጠው ትምህርት ያስተማሩት ለዲግሪ ያበቁት አዎ ያኔ ሰዎች የነበሩት ባንዳም በአደባባይ አፈር ያለበሱት ፋሽስትን በይፋ በደም ያስጠጡት ለገዢ ለአድሩ ራሳቸውን ከፎቅ ዘሎ የፈጠፈጡት ውደቅ ሞት አይደለም ውድቆ አለመነሳት እንጂ ብለው ያስተማሩት በተግባር ያሳዩ ላለፈው ለመጣው ያልተንበረከቱት ቀድሞም የነበሩት ሁሉንም የቀጠሉት ሽንፋው ዙሪያውን ከዚያም ከጠገዴ አርማጭሆና ቋራ እስላምጌና ጠለምት ሰይጣን መጣያትን እንዲያና ሞላ እኮ ከመያ ይጸምሪ አድወቴንና ደግሞም ከሐሙሲት በለታና ረባያ አዎ ከማክሲ ዳገት ቁልቁለቱን ተራራ ሰንጥቀው ረሃቡን ተቋቁሞ ጥማቱንም ችለው ክፉ ልንኮይ ቅጠል በደብተር ወረቀት ጠቅለው እያጨሱ ካገኙም ቦጭቦች አሊያም ወዲያ ኮር እየቀማመሱ ከፊት ለፊት ፋሽስት ከኋላ ዘረኛ ከመሃል እነሱ ህዝብ አገሬን ብለው ግቡ ግቡን ገጥመው ሁለቱን ሰው በላ እየተራፈሱ ህይወት እየጣሉ ህይወት እያነሱ እኮኛ ከትውልድ ትውልድ የሚተላለፉ በንጹህ ደማቸው ታሪክን የጻፉ ከርፋራት ማል ስሚጠራ ይባል እንዲያው ለጠብታ ኑሴን ጻጌ ደበሳይ ካሳ ለማጋሹና ያቡዱ ሸክረታ ይስሐቅ መኮንን መኩሪያ አሸናፊ ሳምሶን አለማየሁ ሰይድ አህመድ ኮስሜ ደብሬ ፋጡማሪ ብሩክ ሞገስ ሻፊ አንዳርጌና እብራሂም ከደሮና አደሜ ኤርፋና ሻክሌ ግርማቸው አቻሜ በቃሉ የረዲም ሙላለም ሸረፋ ተክላይና ጻድቃን ያጎት ተፈራ ዳይምና ተፋ አዎ እኮ ያኔ ዓለምና ሳባ በቃሉ የውብዳር ስዴትና ጃምላ አስካሉና አስከዳ ፍራትን ፈርተው ሩጦ ያመለጡት ብርቅዬ ነፍሳቸውን ለትግሉ የሰጡት የፋሽስት ጥይት ቆዳችንን ዘልቆ አይገባም እያሉ የራሳቸውን አንሶላ በቀጭን ቆራርጠው አጠንክረው ገምደው የተንጠለ አንተ የማማረ መሰለም በረካ ዘቢባት ዓለም ያ መምር ፋጂካ ዋቢና መጋሌ አዳሙ አውጊቾ ኑር ሊበቀለ ይዛና አድልጊቾ እኮ ሰዎች ነበሩ እኮ አሁንም ያሉ ባለ ተራራ ምነት የጽናት ባለ ጸጎች ምን የቀጠሉት እድሜ ልክ በታሪክ ሰፍሮ የሚኖሩት እነሱ ማይጠየኝና እጅሬ በጥላቸው ብቻ ጠላት አሸባሪ አደር ወዘር አፍሪ ባንዳን አባራሪ እነ ክፍሉ ስሜ አህመድና መሳይ ቶለፋና አብዱ ያ መምህር በላይ ወይ ዘለቀ መሪ ተሰማ ድሬሳ ሰለወልደ ጎርጊስ አንጋው ሴናቤ ኢማሙ ለጣረ ጣሙ በቶምና አስመላሽ ህብቴዋዘራ ያቺ ዳሩ ለጋሽ ወለምን ወጡ ከቶም የማይረሱ ባመት በትሉ ይተካ አው ያንም እንደዛሬው ሌሎችም ነበሩ ካመት ተደብቀው ቁም ሳጥን ኋላ የተቀረጹ አሁንም እንደትላንቱ እንደገናም ዛሬ የሚያሸረግዱ ለተወላው ፍራትን ባንቀልባይ ዘውም ይዘሩ ዛሬም እንደትላንትና ቃት የሚቀስሩ አሳልፎ ሰጥቶ የሚሽከረከሩ ባጃብ የሚዞሩ ዛሬም እንደትላንት ገዢ ሰንጠቅ ሲል የሚወለውሉት በቃላቶች ቅባት እኮ ነበቁ ምራር እንደ ጥንቄ ቡርቂ መጓዝ የማይችሉ ካዲስ እስከ አቃቂ ዛሬም እንደፈጥኖ ደራሽ ገባሽ አዳራሽ ወዳውን ጭቤ ደግሞ ደጋግሞ ላሽ ከትላንትም በስቲያ ትላንትናም ዛሬ ዘፍ ከፓርላማ ወዲ እነ ሽብሬ አው ሰዎችን የረፉ አሁንም የከፋ
የብዙሃን እናት በጥጋዬ ምድላት እምማማ ናትና ሀገሬን አትልኳት ወንዱ ፈሮ የቆሙላ ጀግኖች በጦ ሜዳውቸው የቀሩላ እኔም በተጠንቀቅ አለሁሽ ምላት ድቧን አፍሪካዊት ሀገሬን አትንኳት በጠጋዬ ምንላት እምማማ
የሹሙ ይዘት ሲከፍቱት ተልባ አምባገነን ልንሆን አንድ ቀን ቀርቶናል ጫፍ ላይ ነን አለ የኢሃዶክ ሹም የተባለው እኛም ድሮም ማውቀናል ጉድጓድ መሰናል አልን እንጂ አልተገረምንም ጥንቁልና ሳይሆን ቢያንስ 27 ዓመት በወያኔ ጉያ ከቆየሰው ዲሞክራሲያዊ ተአምርን መጠበቅ የዋህነት ስለሆነብን ነው አዝማሚያውም ግልጽ ነበር ሹሙም ቢያንስ በዚህ አልዋሸም ኢህአዴግን አዲስ ያስቀጥላለሁ ህገው የኔን አከብራለሁ ነው ያለው ገና ከጠዋቱ ሰዎች የራሳቸውን ምርቃና ሀቅ አድርገው ለውጥ መጣ ብለው ቢደሰቱ በግማሽ በላይ ራሳቸውን ይውቀሱ እንጂ ሹሙ ምን ሊያደርግ እንደተነሳ አልዋሸም እኛም ህዝብ የታገለው ወያኔ ኢህአዴግን ለማስቀጠል የትግሬ በላይነትን በሌላ ለመተካትና አሁንም እኩልነትን አጥፍቶ ዘረኝነትን ለማስቀጠል አይደለም በሚል ገና ከመጀመሪያው ወያኔ ኢህአዴግ ይወገድ የሚጠገል የለም የወያኔ ህገ አራዊትና አዋጆች ሁሉ ይሻሩና የሽግግር ሂደት ይጀመር ሁሉም የፖለቲካ እስረኞች ይፈቱ በሚል ጸንተን ቆየን ያልተባል ነው የለም ሹሙች ለታው ግልብ ነው ቃላትን ጽፈው ሰጥተውት ያሰማል እንጂ ጥልቅ ግንዛቤ ያጥራዋል ስንልም ሰደባችሁ ተባል በፖለቲካ ንቃት ሻል ያለውን መለሰንም ቀደም ሲል የመንገድ ጮሌ እንጂ ብልህ አይደለም ባልን ጊዜ የደረሰብንን ውርጅብኝ እናስታውሳለን ሹሙን ልኩን ልንገምተው ካስቻሉን ሁኔታዎች የቅርቡ አስተማሪዎችን ሰብስቦ የዘባረቀውና ያሳየው እብሪት ነው ሰርባቸው ያጨበጨቡለት መኖራቸው የሱን ድክመት ሳይሆን የግለሰቦች የግንዛቤ ድክመት ወይም ጭፍን አድርባይነትን የሚያሳይ መሆኑን አልሳት ነው መንግስቱ ኃይለማርያም የሚባል ፋሽስት በመሰረቱ የሰረጠንኩት እንደ ኢኮኖሚስት ቢሆንም በዚህ መሬት አፈሩን ቀመስ አርጎ
ምስጥር ዝሩ ብሎ ያዝ እንደነበር ቀደም ብሎ ተነግሯል። ሹሙም ያምባገነኖች እብሪት ተጠናውቶት በሁሉ አውቃለሁ መጀነን የኪነት ሰዎችን አስተማሪዎችን እንዲሁም ሌሎችን ስለሙያቸው ሀሁ ሲላቸው ለማድመጥ ተገደናል። አስተማሪዎቹ ለቀረቡት ምራቁን የዋጠና ከተጨባጭ ሁኔታ ጋር የተያዘ ጥያቄ ሁሉ ሊሰጥ የሞከረው ምላሽ ሁሉ ጥራዝ ነጠቅነቱን ጋር አድርጎበታል። ማክሮ ኢኮኖሚክስ ይናገል ወይም አይፈቅድም የናንተ የደሞዝ ጭማሪ ጥያቄ ከተመለስ ሊላቸውም ቀጥቷል። የምን ማክሮ ኢኮኖሚክስ አውቃለሁ ብሎ አንገትን ለማስቀበር ካልሆነ በቀር ይህ አባባል ምን ትርጉም አለው? የዘመኑ ቀራሪ ምሁራን ልምድ ነው ቃላት ደርድሮ ግራ አጋብቶ ጸጥ ማስተኛት። ለአስተማሪዎች ደሞዝ ከጨመር ለነጋዴዎች ይከተላል ወዘተ ወዘተና ኢኮኖሚው ይናጋል ብሎ ራሱን ማስገመቱም አልበቃ ብሎት ሽብር ምን ያደርግላችኋል ሊልም ሞከረ። ቀልዱ ነው ወይስ አሳማኝ ምክንያት ያገኘ መስሎት? ሲተፋ ለሚያደርጥ እኔ አይገባውም ነው ነገሩ። ከዚህ ቀደም ብሎ ሲናገር ያለን የሹመት ቦታ ትንሽ ነውና ሁሉም በሽግግር የሚሳተፍ ቦታ አያገኝም ማለቱንም እናስታውሳለን። ያማረበትና ያጋለጠ መስሎትስ ለሀገርና ለወገን ውድ ህይወቱን የገበረውን ትውልድ በፊደል ተጣልቶ ተጋደለ በሚል የደርግና ወያኔ ሽሙጥ ሊያስተጋባ ሞክሮ የለ? ወሮበሎች ራሳቸውን አንዴም ቄሮ አንዴም ኦነግ በሚል ስያሜ ያቀርበው በህዝብ ላይ ጸያፍ ወንጀል ሲፈጽሙና በተለይም በጠባብ ዘረኝነት ዜጎችን ሲጨፈጭፉ ለመከላከልና ወንጀለኞችንም ለመቅጣት መንግስት ተብየው የሹሙ ስብስብ ሲያቀተው ወይም ፍላጎት ሲያጣ ተጠቂው ህዝብ መንግስት አለ እንዴ ብሎ ሲጠይቅ ተገቢውን ምላሽ ከመስጠት ፈንታ ያማረበት ያወቀና ያደናገረ መስሎት የምታውቁት መንግስት የሚገርፍ ጥፍር የሚነቅል የሚበድል መንግስት በመሆኑና ይህን ባለማድረጋችን የላችሁም ልትሉን ነው እንዴ በሚል መደዴ መልስ ሊያሲዝም ሞክሮ ነበር። ያው ያጨበጨቡ መሃይሞችና አድርባዮችም አልጠፉም። ሆድ ጥርስን የማስገጠጥ ችሎታ እንዳለው ደግሞ እናውቃለን። ተበላባይ ሀፍረቱን ውጦ በልቶ ሹሙን ጠቅላይ ሚኒስትር ሲልም ታዝበናል። ሹሙ ደግሞ ውዳሴን ይወዳል። ደስ በማይል ሁኔታም ሲቅለሰለስና ለአረቦች ሲሰግድም ታዝበናል። ሲተች አይወድም። ለሁሉም አዋቂና አስተማሪ እኔ ነኝ ብሏል። የግብፁ አልሲሲ ፊትም አዋርዶናል። ለኢሳያስ ሰግዷል። የሀገርን ጥቅም አስጠቅቷል። አድናቂዎቹ ከንቱ ቃላትና ቀጽሎችን ከመደርደር አልፈው በተጨባጭ ይህን ጠቃሚ ሰራ የሚሉት የላቸውም። ውብ ቃላት ድርድራውም ነግቶበታል። ተላላ አድርገው አገርንም እየቀሙን ነው። የሽግግርን ሂደት ይዘት አንድም ባለመረዳት ወይም ለፍጹም ስልጣን አይመችም በማለት ተጻረው የክልል ፖለቲካን በለየላቸው ጠባቦች ባለምንጫዎች አስፍነው ይኸው በስንት ትግል የተገኘን የህዝብ አንድነትና ኢትዮጵያዊነት አጥቅተዋል። ህዝብ ያልመረጠው ሹም ህዝብ የጠላውን ስርዓት ሊያስቀጥል የሚችል አይደለም። እንዳልነውም ኢትዮጵያን ለባሰ አደጋ አጋልጠዋል። የሹሙ ደጋፊዎች የነበሩትም ሳይቀሩ ኢህአዴግን ማስቀጠል ማለት ዘበት ነው፣ ሽግግር ይቋቋም እያሉት ናቸው። አቆጨልነትና የፖለቲካ ብስለት ለየቀልናቸው። ውሎ አድሮ ሹሙ በእብሪት የተዋጠና ስለራሱ ያልሆነ ግምትና ፍቅር የያዘው ሆኖ አግኝተነዋል። ታማኝነታችን ለሀገራችን ለኢትዮጵያ እንጂ ለግለሰብ ባለመሆኑም አካፋን አካፋ፣ ባንጃን ባንጃ፣ አንጃን አንጃ፣ ግብዝን ግብዝ ማለት መቀጠላችን የግድ ነው። ሹሙም ቢከፍቱት ተልባ ያው ያው መሆኑን ዛሬ በግልጽ የምናስረግጠውም ሀቅ ሆኖ ይገኛል። የሚያሳዝነው ጉዳይ ሹሙ ከነመሰሎቹ ኢትዮጵያንም ለአደጋ አጋልጦ ህዝቧንም አስጠቅቶና ለወያኔ አመችቶ ወደደም ጠላም ሰለባ እንደሚሆን ግልጽ ነው። ግለሰቡ በስነ ምግባር መስክ የነበረውን ጉድለት የምናውቅ ቢሆንም እስቲ እንየው በሚል ረጅም ገመድ ያልሰጠነው ማን ለቦታው እንደሰየመውና ማን እንደሚያዘው ከመጀመሪያው ጀምሮ ስለምናውቅ ነው። መሰረታዊ ለውጥን በመሻት ፈንታ ስርነቀል የተደረገ ይመስል ስርነቀል አጥፊ ነው ዲለን ሲነሳም አልደነቀንም። በተራማጁና ኢትዮጵያዊ አማራጭ ላይ መዝመቱ የእዝ ጉዳይ ነው። ያፓና አገር ወዳድ ኃይሎችን ለማግለል የተነሳውም እዝና ወያኔና ያደገበት ሆኖበት ነው። እሻት በሉኝ የሹም ዶሮ ነኝ ጠባዩም እየተጋለጠ ቢሆንም የሚጠበቅ ነው። ሹሙም መሰሎቹም ህዝባዊ ዴሞክራሲያዊ ይዘትን መረዳት አልተቻላቸው። ሁለቱ ይነገር ከተባለ የሽግግር ሂደት ብዙዎቹ የሚቃወሙት በዴሞክራሲያዊ ሂደት ውስጥ ቦታ አይኖረንም በሚል እንጂ ሂደቱ ምን ማለት መሆኑንም ተረድተውት አይደለም። በክልልና መካለል ግን ተጠቃሚ የሆኑ ብዙ መሆናቸውን አይተናል። የገለማው ስርዓት ቀጣይነት ለግል ጥቅማቸው ዋስትና ይሆነላቸው። ሁሉም የሚያስቀድሙት የራሳቸውን ከርስና ጥቅም በመሆኑ በኢትዮጵያ የሚበጀውን ቅድሚያ አይሰጡም። ኢትዮጵያዊነትን ይጻረራሉ። በዚህ አይነት የሚወራጩትን ጎጠኞች ሁሉ ማጤሩ ብቻ በቂ ነው። በጎበዝ አለቃና አጼ ፊታውራሪዎች የሚያምኑ ሁሉ የሚያደንቁትና የሚከተሉት መሪ ገና አላገኛችሁም እንላቸዋለን። ቢከፍቱት ተልባ ሹሙ የወያኔ ግልባጭ ነው በቡድኑም በግሉም። አሁንም እኮ ቢሆን ሹሙ የብሔረሰብ ድርጅት መሪ እንጂ የኢትዮጵያዊ ድርጅት መሪ አይደለም። ኢትዮጵያ ማለት በተጨባጭ ተስኖታል። የሚሾማቸውን እንመልከት። ስርዓቱን ለመቀጠል ያለውን ፍላጎት እናጤን። ወንጀለኞችን ለመቅጣት መሞከርም አቅቶት ጸረ ወያኔ የሆኑ አማራዎችና ዜጎች ላይ እርምጃ ለመውሰድና ለመግደልም መቸኮሉን እንታዘብ። ህዝብ ደግሞ ኃይሉ ህብረቱ ነውና ሊከፋፍሉት የሚጠሩትን ሁሉ ወያኔ የሆነ ቅጥረኞቹን ሊታገል ሊያሳፍር ይጠበቅበታል። አድርባይ ምሁራን እንደሆነ ዶሮ ሳይጮህ ክደዋልና ከነሱ ብዙ መጠበቅ የለበትም። ጥሪያችን ለሀገርና ለህዝብ የሚጠቅም የሽግግር ሂደት እውን ሆኖ የሀገራችን ህልውና ይጠበቅ ዘንድ በጋራ በህብረት እንታገል የሚል ነው። አስመሳዩ ሹም ነፍሶበታል። ጸረ ኢትዮጵያ ኃይሎች ሁሉ ሽንፈትን ይከናነባሉ። ጸረ ወያኔ ጸረ ኢህአዴግ ትግላችን ይፋፋም። ኢትዮጵያዊነት ያቸንፋል።
Ethiopia, Agere, Genash, Kurakovich,